የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ረቡዕ ሰኔ 5 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎቻችንን እናስተዋውቃችሁ።
የምዕራብ ሐረርጌ ዞን ኮሌራን የመከላከልና መቆጣጠር ስራው ውጤታማ እየሆነ ነው ብሏል።
ያው አጠቃላይ እስከ ትላንትና አሁን ቀን ድረስ ኦልሞስት 244 ኬስ ተመዝግቧል።
የዞኑ ጤና ጥበቃ ኃላፊ የሆኑትን አቶ አህመድ መሐመድን ነው የሰማናቸው። ዝርዝሩን ከዜና በኋላ እናሰማችኋለን።
በምዕራባውያን ዘንድ ውጤታማ የሆነውን ሚቱ የጸረ ጾታ ጥቃት ዘመቻ ተምሳሌት ያደረገ የኢትዮጵያውያን የበይነ መረብ መርሃ ግብርን እናስተዋውቃችኋለን።
ይህንን ንቅናቄ ስንጀምረው በርቱ፣ ጎብዙ፣ ልክ ነው እንዳለንም ሰው በፍጹም የለም፣ ውሸታችሁን ነው፣ የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲና እያደረገውም ሰው አለ።
ሚቱ ኢትዮጵያ ከተሰኘው ድረገጽ መስራቾች መካከል አንዷ የሆነችውን ትዕምርት ሽመልስን የሰማችኋት። አብራችሁን ከመሻችሁ ከእሷ ጋር እያደረግነውን ቆይታ ትሰማላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዩጋንዳ ውስጥ አንድ ልጅ በኢቦላ በሽታ መሞቱ ታውቋል። በዩጋንዳ ጎረቤት ሀገር ኮንጎ ከአንድ ዓመት በፊት ኢቦላ የገባ ሲሆን የድንበር ዘለል ጉዳይ እንደሆነ ተመልክተዋል። የአምስት ዓመት ዕድሜውን ሕፃን ዛሬ እንደሞተ የሀገሪቱ የጤና ጥበቃ ሚኒስትርን ጠቅሶ ያስታወቀው ዩጋንዳ ያለው የዓለም የጤና ድርጅት ጽህፈት ቤት ነው። ሕፃኑን በርካታ የቤተሰቡ አባላት ባለፈው ሰኞ ከኮንጎ ዲሞክራሲያዊ ሪፐብሊክ ወደ ዩጋንዳ ከገቡ በኋላ የታመመው ልጅ በምዕራብ የሀገሪቱ ክፍል ወደሚገኘው ካጋንዳ ሆስፒታል ተወስዶ እንደነበረ የጤና ጥበቃ ሚኒስትር ዶክተር ጄን ሩት አሰንግ ገልጸዋል።
የሱዳን የተቃውሞ መሪዎች አድማንና አልታዘዝም እንቅስቃሴ ማካሄዱን አቁመው የሽግግር ካውንስል ለመመስረት ሲሉ ከወታደራዊ ገዢዎቹ ጋር ለመነጋገር እንደተስማሙ ትላንት ተገልጿል። የሽግግሩ ወታደራዊ መማክርት በበኩሉ የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያው ልዩ ልዑክ አምባሳደር መሐሙድ ድሪር ትላንት ካርቱም ላይ ለጋዜጠኞች ተናግረዋል።
የዩናይትድ ስቴትሱ ልዩ መርማሪ ካውንስል ሮበርት ሙለር ባለፈው ዓመት በአሜሪካ የውስጥ ፖለቲካ እጃቸውን ዶለዋል በሚል የጠቀሷቸው የሩሲያ ወታደራዊ ተቋራጭ የክሬምሊን ተጽዕኖን በአፍሪካ ላይ ለማስፈን በሚያደርጉ ጥረት ቁልፍ ሰው ሆነው የወጡ መሆናቸው ተዘግበዋል።
የሆንግ ኮንግ ተወላጁን ለክስ ወደ ውጭ የመላክ እቅድ ወይም ሀሳብን በመቃወም ዛሬ በግዛቲቱ መንግስት ዋና ጽህፈት ቤት አካባቢ የተካሄደ ሰፊ ህዝባዊ ተቃውሞ ከፖሊሶች ጋር ለመጋጨት ምክንያት ሆኗል። በመጨረሻም በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት ዓመታት የዘለቀው ግጭትና ጥቃት ትናንትና በወረደ እርቀ ሰላም እንቅስቃሴ ተበጅቶለታል ተብሏል። የታጠቀ ኃይል የሚያካሂደውን ኢሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ እየተወሰደ መሆኑን የምዕራብ ጉጂ ዞን አስተዳደር አስታውቋል። የአማሮ ወረዳ አስተዳደር በበኩሉ ለሶስት ዓመታት ተዘግቶ የነበረ መንገድ ለህዝብ አገልግሎት የመክፈትና የጽዳት ስራ በሁሉም መንግስታትና ክልል ህዝቦች መካከል ይከናወናል ተብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብራችሁን ቆዩ እንላለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የምዕራብ ሐረርጌ ዞን ኮሌራን የመከላከልና የመቆጣጠር ስራ ውጤት እያሳየ ነው አለ። በኮሌራ በሽታና ክፉኛ ከተጠቁት አካባቢዎች አንዱ የሆነው የምዕራብ ሐረርጌ ዞን ኮሌራ እንዳይስፋፋ በመከላከልና ህሙማኑን በመርዳት ውጤታማ ስራ እየሰራ እንደሆነ ገልጿል። የዞኑ ጤና ኃላፊ የሆኑት አቶ አህመድ ዲን መሐመድ በተለይ ለቪኦኤ እንደተናገሩት በዞኑ ውስጥ እስከትላንት ድረስ 240 የኮሌራ ህሙማንን መለየታቸውን ገልጸዋል። ሆኖም በየቀኑ የሚቀበሏቸው አዳዲስ ህሙማን ቁጥር እየቀነሰ እንደመጣም ተናግረዋል። አዲስ ቸኮል ነው ያነጋገራቸው፣ በተከታዩ ዘገባ ይዳስሰዋል። አቶ አህመዲን ከሚያብራሩበት ይጀምራል።
በ23/09/2011 8 ሳምፕል ወስደን ልከን ነበርና ስቱል ማለት ነው ሰገራ። ከዚህ ውስጥ 5 ኮንፊርም ሆኖ ተመለሱልናል። ቫይብሮ ኮሌራ ተብሎ ማለት ነው ኦገባ።
ምን ማለት ነው እሱ?
ኮሌራ ዲክለር አርግተን እንደ ክልላችንም እንደ ዞናችንም በሽታው ኮሌራ መሆኑን የተረጋገጠ በ23/09/2011 ወደ ስራ ያው ከዛ በፊትም እኛ በፕሮቶኮሉ መሰረት ነው እንጠቀመ የነበር ነው። አጠቃላይ ኬዙ እንደዛ ነው። የወረዳም ዝርዝሩም አለ። ጭሮ ወረዳም ወደ 61 ኬዝ አለ። ኔሶ 23 መጋላ ገበደሻ ሳውት 38 አለ። ወደ 22 አለ።
እነኚህ ህሙማን በአሁኑ ሰዓት ከሌላው የህብረተሰብ ክፍል ተለይተው ሕክምናና እንክብካቤ እየተደረገላቸው መሆኑን አቶ አህመዲን አክለው ገልጸዋል።
ኮሌራ ትሪትመንት ሴንተር
የኮሌራ ህክምና ማዕከል
ውስጥ ያለው ጥሩ 9 አለ። ነሱ 12 ወደ ቡልቱምና አበደሳ ከተማ ውስጥ 17 አለ። ሌሎቹ ድኖ ወጥቷል ማለት ነው።
በዞኑ ለኮሌራ ህሙማን የህክምና አገልግሎት ከመስጠት ባሻገር የመከላከል ስራዎችም ተጠናክረው መቀጠላቸውን አቶ አህመድ ይገልጻሉ።
ኮሌራ ሳይባል በፊትም እንደ ዞናችን ከዞን አመራር ጀምሮ ከወረዳ አመራርም ጨምሮ ባለሙያም ህብረተሰቡ በዚህ በሽታ እንዳያጋለ ኮሚኒቲ ኢንተርቬንሽን ስራ በብዛት ሰራ ነበረ። ኮሚኒቲ ኢንተርቬንሽን ማለት ህብረተሰቡ ግንዛቤ እንዳያገኝ በሽታ መተላለፊያ መንገድ ምን እንደሆነ እንዴት መከላከል እንደሚችል ህብረተሰቡ ላይ ስራ ነበረ። ያው የመጣውን በሽተኛ ማከም ብቻ ሳይሆን እንደ ጤናም እየሰራ ነው ያለ ነው። ጤና ባለሙያ ህብረተሰቡ ውስጥ ወርዶ ከአመራር ጋር በመሆን ህብረተሰቡን በማንቀሳቀስ አንድ የውሃ ችግር አለ እንደ ዞናችን። መጠጥ ውሃ ችግር ጋር ተያይዞ ያለውን ችግርን ለማቅረብ ኬሚካል ይጠቀሙ ማለት ነው። ውሃ ጋር፣ ብሻን ጋር አኳታ ለየ ሀውስሆልድ ለአንድ ወር ለሁለት ወር የሚሆነውን በፓርትነር ድጋፍ ያገኘነውን ኬሚካሎች ለህብረተሰቡ
የውሃ ማከሚያ ኬሚካሎች ማለት
ነው። የውሃ ማከሚያ ኬሚካል ማለት ነው።
እሺ።
እናከፋፈል ነበር። እሱን እንዲጠቀሙ ሽንት ቤት ቤትን በቆፍሮ እንዲጠቀሙ ምግብ ከመብላት በፊትና ሽንት ቤት ደርሶ ከተመለሰ በኋላ ሰው እጁን በሳሙና ታጥቦ ራሱን መጠበቅ እንዳለበት ብዙ ስራ ህብረተሰብ ላይ ሰራ ነበረ። ከተማ ውስጥ በመኪና በመዘዋወር የገበያ ቀን
ህብረተሰቡ በተሰበሰባቸውባቸው ቦታዎች እና ዋና ዋና ስፍራዎች
የበሽታውን ሁኔታ በሽታው ምን ወረዳ ውስጥ እንዳለ ምን ቀበሌ ውስጥ እንዳለ ይህ በሽታ ሰውን እንደሚገል ሰው ደግሞ ከዚህ በሽታ ራሱን መጠበቅ እንዳለበት በደንብ ሄልዝ ኤዱኬሽን ወይ የጤና ትምህርት ስንሰጥ ነበር። በዛ ሁኔታ ያው በአሁኑ ሰዓት አብዛኛው ያው ለምሳሌ ትላንት ዝርስድል ወደ ውጡ መጀመሪያ የተከሰተበትን ብነት ወደ አንድ ተመልሷል ማለት ይቻላል። በየቀኑ በፊት ወደ 9-10 ከዛ ስገባ የነበረው አሁን ብዙ ስራ በኮሚኒቲ ላይም ህብረተሰቡ በአመራርና በጤና ባለሙያ በተሰራው ስራ በሽታው ከጊዜ ወደ ጊዜ እየቀነሰ መምጣቱን ነው የሚያሳየው ማለት ነው።
የምዕራብ ሐረርጌ ዞን የኦሮሚያ ክልል ከሶማሌ ክልል ጋር ግጭት ውስጥ ገብተው በነበሩበት ጊዜ የተፈናቀሉ በርካታ ሰዎች በመጠለያ ከሚኖሩባቸው ዞኖች አንዱ ነው። እነኚህ ተፈናቃዮች ከኮሌራ ከመጠበቅ አንጻርስ ምን እየተሰራ ነው ስንል አቶ አህመዲንን ጠይቀናቸው ነበር።
ያው ዋና ትኩረታችን እነዛ የተፈናቃዮችን ወደ ቦታ የመመለስ ስራ ነው። በብዛት እንደ ዞናችን አሁን እየተሰራ ያለው ስራ ከዛ ጋር ታይዞ ያለው የመጠጥ ውሃ ችግር ባለበት ቦታ በቦቴ ያመላለስ ሽንት ቤት ያው መጀመሪያውኑ ነው ለነሱ በብዙ ፓርትነር ድጋፍ ስታንዳርዱን የተጠበቀለት ሽንት ቤት ተጠቀሙ ነው ያለ ተፈርቶለት ማለት ነው። ውሃ ነበረ ችግሩ። ያንን ይህ በሽታ ደግሞ እነሱ ጋር እንዳይገባ ብዙ ጥረት እያደረግን ነው። እነሱ ጋር እስካሁን በሽታም አልተገኘም።
የኢትዮጵያ ማህበረሰብ ጤና ኢንስቲትዩት በኢትዮጵያ 4 ክልሎች ማለትም በኦሮሚያ፣ አማራ፣ ትግራይና አዲስ አበባ 525 ሰዎች በኮሌራ መጠቃታቸውንና ከነኝም መካከል 14ቱ ከአማራ፣ 2ቱ ደግሞ ከኦሮሚያ ለሞት መዳረጋቸውን አስታውቋል። ኢንስቲትዩቱ በኦሮሚያ ውስጥ ባሉ 4 ዞኖች 236 የኮሌራ ህሙማን አሉ ቢልም የምዕራብ ሐረርጌ ዞን ብቻውን 244 የኮሌራ ህሙማን መመዝገቡን ያስታወቀው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስና መሰግናለን። ያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ እናምራ። በአማራ ክልል የተለያዩ አካባቢዎች ግጭት አስነስተዋል ተብለው የተጠረጠሩ 224 ሰዎችን በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የክልሉ ጠቅላይ አቃቢ ሕግ ትናንት አስታውቋል። አስቴር ምስጋናው ዝርዝር አላት።
የክልሉ ጠቅላይ አቃቢ ሕግ ኃላፊ አቶ ምግባሩ ከበደ እንደተናገሩት ተጠርጣሪዎቹ የተያዙት በማስረጃ የተደገፈ መረጃ ስለተገኘባቸው ብቻ ነው ብለዋል።
በተለይ በማዕከላዊና ምዕራብ ጎንደር ዞኖች አካባቢዎች ቀደም ሲል የተፈጸሙ የሰው ሕይወት መጥፋት፣ መፈናቀል፣ ንብረት መውደም፣ የንብረት መዝረፍ፣ አስገድዶ መድፈርም ጭምር ወንጀሎች ተጠያቂ የሆኑ ከ150 ያላነሱ ተጠርጣሪዎች ጉዳያቸው እየተመረመረ ተጠርጣሪዎቹም በማረሚያ ቤት የሚገኙበት ሁኔታ አለ። ከዛ ቀጥሎ በሁለተኛ ደረጃ አስከፊ ሊባል የሚችል ግጭት የተፈጠረው በኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞን አካባቢ በተፈጠረ ግጭት ነው። በዚህ ረገድ ላለፉት 3 ወራት የምርመራ ስራ ስናካሄድ ቆይተናል። ከፌደራል ፖሊስ፣ ከፌደራል አቃቢ ሕግ፣ ከክልል ፖሊስ፣ ከክልል አቃቢያን ሕግ እንዲሁም ከኦሮሞ ብሔረሰብ አስተዳደር የዞኑ ፖሊስ፣ ከኦሮሞ ብሔረሰብ አስተዳደር የዞኑ አቃቢ ሕግ እንዲሁም ከሰሜን ሸዋ የዞኑ ፖሊስና የዞን አቃቢ ሕግ ባሉበት ለሁለት ወር ያክል የምርመራ ስራ ሲከናወን ቆይቷል። በተካሄደው ምርመራ ማስረጃ ሳይሰማ አንድም ግለሰብ እንዳይያዝ አቋም ተይዞበት የተሰራ ሲሆን ማስረጃ ቀርቦባቸው በሚገባ የተመሰከረባቸው 50 ሰዎች እንዲያዙ ተደርጓል። የምርመራ ስራችን ለፍርድ ሊያቀርብ የሚችል አኳኋን እንደተጠናከረና ያለ ጥርጣሬ እንደተመሰከረባቸው እናምናለን። ለማንኛውም ግን ከመመርመር በተጨማሪ የቀረበው ማስረጃ ተከሳሾቹን ጥፋተኛ ሊያሰኝ ይችላል አይችልም የሚለው በሙያው ባላቸው አቃቢያን ሕግ እየተመረመረ የፍርድ ሂደቱ የሚቀጥል ይሆናል ማለት ነው። ከቤንሻንጉል ጉሙዝ የተፈናቀሉ እህት ወንድሞቻችን ተከትሎ በጃዊ በአዊ ዞን አካባቢ የተፈጠረው ግጭት ለአማራ ክልል አንድ የምርመራና ወንጀል የማጣራት ኃላፊነት የሚሰጥ ጉዳይ ሆኖ በመገኘቱ ምክንያት ጃዊ ውስጥ የምርመራ ስራ ጀምረናል። በዚህም የምርመራ ስራ 24 አካባቢ የሚሆኑ ተጠርጣሪዎች ጉዳያቸው እየተመረመረ ይገኛል። እነሱም ተይዘው በማረቢያ ቤት ጉዳያቸውን የመመርመር ስራ በማከናወን ላይ ነው የምንገኘው።
ከዚህ ጋር በተያያዘ ከወራት በፊት በምዕራብና በማዕከላዊ ጎንደር ዞኖች በተከሰተው ግጭት እጃቸው አለበት የተባሉ ተጠርጣሪዎችን ለማሸሽ የሞከሩ የመከላከያ ሰራዊት አባላት የምርመራ ሂደት ምን ላይ ይገኛል ተብለው ከጋዜጠኞች ለተነሳው ጥያቄ አቶ ምግባሩ እንዲህ ሲሉ መልሰዋል።
የመከላከያ ሰራዊቱ አባላት የፈጸሙት ወንጀል በመደበኛው ፍርድ ቤት ሊታይ ይችላል ብለን በማመናችን ምክንያት ምርመራውን እያጣራ የሚገኘው የክልሉ ፖሊስና የክልሉ አቃቢ ሕግ ነው። ለመከላከያ የምርመራም ሆነ ለመከላከያ ወይም ለጦር ፍርድ ቤት የሚቀርብ ጉዳይ አይደለም በሚል አቋም ላይ ተመስርቶ ምርመራ እየተካሄደ ነው የሚገኘው። በዚህ ረገድ የመከላከያ ከፍተኛ አመራሮች ወንጀል ፈጽመው እስከተገኙ ድረስ ለፍርድ ይቅረቡ፣ ለዚሁም የሚያስፈልገውን ማስረጃ በማቅረብ ረገድ መከላከያም ከጎናቸው ነው ብሎ በጋራ እየሰራ የሚገኝበት ሁኔታ ነው ያለው። ማስረጃዎቹ እንደተጠናቀቁ ለፍርድ ይቀርባሉ። ግለሰቦቹ ግን በእስር ላይ እንደሚገኙ መግለጽ እወዳለሁ።
አቶ ምግባሩ በመጨረሻ ያሰመሩበት ጉዳይ በአማራ ክልል በዋና ዋና ከተሞች ሳይቀር እየታየ ያለውን የጸጥታ መደፍረስ ለመቆጣጠርና የሕግ የበላይነትን ለማስከበር የክልሉ መንግስት አዲስ የጸጥታ ኃይል ስምሪት እያካሄደ መሆኑን ገልጸዋል።
በሌሎች የክልላችን ከተሞች ያለውን የጸጥታ ሁኔታ በተመለከተ ይህን ስራ በተደራጀ እንቅስቃሴ ለመመከት የጸጥታ ኃይሉ አዲስ ስምሪት ውስጥ ገብቶ ነው የሚገኘው። በዚህ ረገድ የክልሉ ፖሊስ ኮሚሽን በስሩ ያሉትን ሁሉንም ዲፓርትመንቶች በሁሉም አካባቢ ስምሪት በማድረግ በአዲስ የገባውንም የጸጥታ ኃይል ቀደም ሲል የነበረውንም እንደገና ሪፍሬሽ በማድረግ በሁሉም አካባቢዎች የተጠናከረ የጸጥታ ማስከበር ስራ እየተሰራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችን ሰሞኑን በማህበራዊ ሚዲያ ትላንትናና ዛሬ ሲያነጋግር የቆየ የአንዲት እናት ታሪክን አጭር ነው የምናሰማችሁ። የኢሊባቡር ዞን መቱ ከተማ ነዋሪ የሆነችው አልማዝ ደረሰ የ21 ዓመት ወጣት ናት። ሰኞ ጠዋት 2 ሰዓት ላይ የመጀመሪያ ልጇን ተገላገለች። 2 ሰዓት ተኩል ደግሞ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች። ሆስፒታል ውስጥ እያለች
ቀኔ አልነበረም። በእርግጥ ቀኔ ከፈተና በኋላ ወልዳለሁ የሚለውን አስቤ ነበረ፣ ግን እግዚአብሔር ፍቃድ የሆነ ትላንት ሆነ እና 2 ሰዓት ላይ ነው ያለርኩት ከጠዋቱ። በጣም ተጨናንቄ ነበረ። በጣም በቃ ስለ ፈተና ነበር የማስበው እና እየተጨናነኩኝ ያመልጠኛል ብዬ ተስፋ ከቆረጥኩኝ በኋላ መፈተን ትችያለሽ ናለኝ እዛ የትምህርት ቢሮ ባመጣ እድል ማለት ነው። በጣም ደስ አለኝ። ፈተና መፈተን ቻልኩኝ። ለሳት ነው ብቻ ለሳት ተክለ ፈተና ተፈተንኩኝ። በጣም ደስ ነው የተሰማኝ። በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍቼበት በቃ በአንድ ቀን ፈተና ላልፈትነም ለብዬ በጣም ስጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን እፈልጋለሁ። በጣም እንደዚህ አይነት እድል በመኖሩ ማለት ነው።
የመጀመሪያውን ቀን ፈተና በሆስፒታሉ ውስጥ ቀጥሎ ያለውን ደግሞ ወደ ትምህርት ቤቷ ተመልሳ ፈተናዋን ወስዳለች። ዘገባዋን ያደረሰችን ፀሐይ ዳምጤ ናት።
ከጋቢና ቪኦኤ ጋር ነው ያላችሁት አድማጮች፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ታስተዋውቃችኋለች።
ሚቱ እኔም በደል ደርሶብኛል በሚል የሚጠራው ዘመቻ በምዕራቡ ዓለም ስልጣናቸውን፣ ሀብታቸውንና ዝናቸውን መከታ በማድረግ የወሲብ ጥቃቶችን ያደረሱ ሰዎችን በማጋለጥ ይታወቃል። ይህንን መብትን የማስከበር ሂደት በምሳሌነት የወሰዱ ወጣቶች ኢትዮጵያውያንና ትውልደ ኢትዮጵያ ላይ የሚደርሱ ወሲባዊ ጥቃቶችን የሚያጋልጥ ሚቱ ኢትዮጵያ የተሰኘ የበይነ መረብ መርሃ ግብር ጀምረዋል። ከመስራቾቹ መካከል አንዷ ትዕምርት ሽመልስ ትባላለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። የመጀመሪያውን ክፍል ዛሬ እናሰማቸዋለን።
በጣም አመሰግናለሁ ትዕምርት ሽመልስ እንግዳችን ሆነች ስለተገኘች። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነች። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሀሳብ ላይ መንቀሳቀስ የፈለግሽው?
እኔ ብቻዬን አይደለም ይሄን ነገር የመሰረትኩት፣ ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አረጋለሁ። አንቺ እኔም የሚል የራሴ ፔጅ አለኝ፣ ስለ ራሴ ህይወት ተመክሮች የማካፍልበት ና ሌሎችም ሰዎች አሁን ኢንተርኔት እና ሶሻል ሚዲያ ላይ ጊዜ እናጠፋለን ና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል። ስክሪንሻት እያነሳች ፖስት ታደርጋለች። እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር። ብዙዎቻችን አላሰብነውም ነበረ። እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያደረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁ አር ደ አርኬሊስ ኢን አር ኮሚኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነው እና ከእድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት። ከዛ በቃ ሀንድረድስ ን ሀንድረድስ በመቶዎች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከዛሬ ለቤተሰብ እያሰብኩ ለትዳሬ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝ እና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገው። ና ሶስት ነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግ ነው? አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝ ና ኢንተርኔት ብራውዝ ማድረግ ዴይ ቱ ዴይ ስራችን ነው። በሰዓታት ነው የምናወጣው ጊዜ ና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው፣ ሞር በሚጠቀመው ጋጀት ማለት ነው።
እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መሰል ጉዳዮች ይህን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ? እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪን።
በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አምቀው ሳያወጡት በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደህና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው እሱን ነው። ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይሄንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችሁን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲናይ ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው፣ ተመሳሳይነታቸው። እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክት ተደርገው አይደለም እነዚህ ጥቃቶች የደረሱባቸው በብዛት ሴቶች ብቻ አይደሉም፣ ባይ ዘ ወይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ በጣም ለአስፈላጊነቱና ለአሳሳቢነቱ።
ምናልባት የማህበራዊ ሚዲያ ዘመን መሆኑ፣ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሀሳቦችን አንስታችሁ ለመወያየት ኃይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል?
በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ላይ ወይም ፌስቡክ ላይ በማውጣት ባይ ዘ ታውዘንድስ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝ እና በጣም ሶሻል ሚዲያ አታብዙ ምን አይነት እድሜ መጣ ምናምን ምልም እናት ነኝ አት ዘ ሴም ታይም ግን በዚህ በኩል ሳየው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል።
የአንድ ዘመቻ ወይም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረውን ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጭ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የህግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ታውቃላችሁ ወይ?
እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም 6 ወራችን ነው ከጀመርን ይህንን ነገር እና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በ6 ወር ውስጥ መድረስ የቻልንባቸው ነገሮች ኢቨን ሃውስሆልድ ስም መሆን ሚቱ ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው መንገድ ነው በአጭር ጊዜ ብዬ አስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እነ የሎ ሙቭመንት ከእነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሯቸውና በቅርብ ከነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ፣ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘቱ ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደህና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን።
አምባሳደር መሐሙድ ድሪል ትላንት ካርቱም ላይ በሱዳን የሽግግር ወታደራዊ መከርት ላይ ችግሮችን ለመፍታት መስማማቱን በተመለከተ መግለጫ ሰጥተው ነበረ። እየተደረገ ያለውን ውይይት በተመለከተ ለዘጋቢያችን እስክንድር ፍሬው አጠር ያለ ማብራሪያ ሰጥተውታል።
በጣም አመሰግናለሁ ስለ ጊዜዎት። አምባሳደር መሐሙድ ድሪል የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛ፣ የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ከዚህ በፊት ተቋርጦ የነበረውን ውይይት ለማስቀጠል በ5 ነጥቦች ዙሪያ ከመግባባት ላይ መድረሳቸውን ለመገናኛ ብዙኃን ገልጸዋል። እርስዎ ምንድን ናቸው እነዚህ ነጥቦች? እዚህ ላይ የተደረሰው የጠቅላይ ሚኒስትሩ ጉብኝት ተከትሎ ነው ወይ? አምባሳደር፣
እዚህ ላይ የተደረሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የፖለቲካ ኃይሎችን ካነጋገሩና ለማቀራረብ ባደረጉት ጥረት ምክንያት ነው። ይህንኑ ተከትሎ በዛ ላይ በመገንባት ሁሉንም ወገኖች የማነጋገር ስራ ተሰርቷል በእኛም በኩል እና በሚስዮኑ የተደረሰበት አሁን ባለንበት ደረጃ ላይ ሁለቱም ወገኖች አንዱ ሌላውን የመውቀስና ስም ማጥፋት ዘመቻው እንዲቆም በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ አይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በህዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው። ሌሎቹ መሰረታዊ ነጥቦች ከዚህ በፊት የተጀመረው ድርድር ከቆመበት ለማስቀጠል ነው። ይሄ በመርህ ደረጃ በዚህ ጉዳይ ላይ ተስማምተዋል። ይሄ ማለት ግን ጉዳዩ ተቋጭቷል አልቋል ማለት ሳይሆን ወደ ድርድሩ ለመግባት ፍላጎት የማሳየትና ይህንን በጎ ፍላጎት ለዓለም አቀፉ ማህበረሰብ ለማሳወቅ ነው። በዚሁ መሰረት የተቃውሞ ኃይሎች የለውጥና የነጻነት እንቅስቃሴ የተባሉት በየአካባቢው ያደረጓቸውን የህዝባዊ አመጽ እና ከዛ ጋር ተከትሎ የመጣ የመንገድ የማዝጋት ሁኔታዎች አቁመዋል። ጊዜያዊ ምክር ቤትም እንደዚሁ እስር ላይ የነበሩ የፖለቲካ እስረኞችን ከእስር ለቀዋል። ይሄ በጎ ሆኖ የሚታየን ለድርድሩና ለውይይቶቹ አመቺ ሁኔታዎችን ይፈጥራል የሚል እምነት አለን።
ኦር ተለቀዋል እስረኞቹ? ለቀዋል ሲሉ ተስማምተዋል ነው? ተለቀዋል። እዚህ ላይ አምባሳደር ከመግባባት ላይ ተደርሷል ውይይቱን ለመጀመር ሲባል መቼ ይጀመራል ማለት ነው ውይይቱ?
ውይይቱ ትናንትና ቢጀምር ደስታውን አንችለውም ማለት ከዛሬ ትናንት ቢጀምር ደስታውን አንችለውም። ነገር ግን በቅርብ ጊዜ ይሄው አሁንም ዛሬም ሁለቱንም ወገኖች የማነጋገር ስራ እየተሰራ ነው። እየቀጠልንበት እንሄዳለን ማለት ነው።
እስክንድር እናመሰግናለን። አድማጮች፣ የዚህ ቃለ ምልልስ ሙሉ ክፍል በምሽት የመጽሔት መሰናዳችን ይሰማል። ምንም እንኳ ይሄ ሙዚቃ አመት ባላችንን የሚያደምቅ አስደሳች ሙዚቃ ቢሆንም ዛሬ ግን አሳዛኝ ነገር ሰምተናል። ድምፃዊና ተወዛዋዥ እቴነሽ ግርማ በዛሬው ዕለት የቀብር ስነ ስርዓቷ ተፈጽሟል። እቴነሽ ግርማ የድምፃዊ ደመረ ለገሰ ባለቤትም ናት አይደል?
አዎ። እንግዲህ እቴነሽ የደመረ ለገሰ ባለቤት ናት። በአንድ ወቅት ባቋቋሙት ባንድ አማካኝነትም በአማርኛና በአፋን ኦሮሞ የተለያዩ ዘፈኖችን እየሰሩ አብረው በተለይ የበዓል ዜማዎችን በመስራት ይታወቃሉ። እንግዲህ አርቲስት እቴነሽ ግርማ ባደረባት ህመም ምክንያት ስትረዳ ቆይታ በተወለደች በአብሳ 52 ዓመቷ ከዚህ ዓለም በሞት መለየቷ በሀገር ውስጥ መገናኛ ብዙሀን ተዘግቧል። የቀብር ስነ ስርዓቷም ዛሬ በቅዱስ ገብርኤል ቤተ ክርስቲያን ነው የተፈጸመው። እንግዲህ አርቲስት እቴነሽ በ1959 ዓ.ም በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ የተወለደችው ከዚያም ደግሞ ከ9 ዓመቷ ጀምራ በአዲስ አበባ ከተማ ነው የኖረችው። የሶስት ልጆች እናት ናት። እና እንግዲህ ለአርቲስቱም ለቤተሰባቸው
ለእርሷም ለመላ ቤተሰቦቿ መጽናናት እንዲልክ እንመኛለን። ትንሽ ለማስታወሻ ያክል
ይሄ ዜማ የአውደ አመት ዜማ አብረው ከደመረ ለገሰ ጋር የሰሩት ዜማ ነው። እስቲ አድማጮችን ከሱ ጋር እንተዋቸው። በእኛ በኩል ግን የዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩምና ጽዮን ግርማ አስተናጋጃችሁ ነበር። ፋሲል ገበየው ዛሬ የድምፅ ምህንድስናውን ሲከውንልን ነበረ።
የቴክኒክ መሀንዲሱ ደግሞ ኮርኔሊየስም አብሮን ነበረ። ከዚሁ ዜማ ጋር እንተዋችኋለን። Let's have it set up for the sun. Oh, 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 oh
ኮን ራዲዮ ሰገለ አሜሪካቲ